ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኢንቨስትመንት ማህበረሰቡ በተለይ ደግሞ የሞቱት ሰዎች ቤተሰቦችን እንዲሁ እንዲጽናኑ የተከሰተውን መንግስት በቀላሉ አይቶ የሚያልፈው ሳይሆን ተገቢውን ክትትል አድርጎ ጥፋተኞቹን ወደ እርምት የሚያመጣበትን ሁኔታ በቅርበት እየሰራ ነው ያለው።
የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ ናቸው። በዳንጎቴ ስራ አስኪያጅ፣ በዲፕ ካማራ እና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመውን ግድያ ተንተርሶ ከተናገሩት የተወሰደ ነው። ሙሉ ዘገባ በዕለቱ አብይ ርዕስ ይቀርባል።
ዩናይትድ ስቴትስ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ማዛወሯን ያወገዙ የአረብ ራቢጣ የውጭ ጉዳይ ሚኒስትሮች እርምጃውን ትንኮሳ ብለውታል። አያሌ ወይም ቁጥራቸው የበዙ ሚኒስትሮች በተጨማሪም በቅርቡ በእስራኤል ጋዛ ድንበር ላይ ተቃውሞ ሲያካሄዱ ስለተገደሉ ሰዎች በነጻ ዓለም አቀፍ ምርመራ እንዲጣራ ጠይቀዋል። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም ይዘን ከዛሬ አርብ ግንቦት 10 2010 ዓ.ም ስርጭታችን ጋር አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሳችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በዳንጎቴ ስራ አስኪያጅ፣ በዲፕ ካማራና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ ድርጅቱ ካለው የሥራ ግንኙነት ጋር የተያያዘ አይደለም ሲል የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ኮሚሽነሩ ዶክተር በላቸው መኩሪያ በተለይ ለቪኦኤ እንዳሉት በጉዳዩ ላይ ከዳንጎቴ የሥራ ኃላፊዎች ጋር ውይይት ሲደረግ ቆይቷል። ጠቅላይ ሚኒስትር አብይ አህመድም ከናይጄሪያዊው የድርጅቱ ባለቤት ከአልሃጂ ዳንጎቴ ጋር በስልክ መወያየታቸውን የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ አክለው ተናግረዋል። ቀደም ሲል እንዳልነው በዚህ ዜና ላይ አብይ ርዕስ ወደ ኋላ ዝርዝር ይኖረዋል።
የደቡብ ሱዳን ፕሬዚዳንት ሳልቫ ኪር ቃል አቀባይ ፕሬዚዳንቱ የአገሪቱን ፖሊስና ወታደራዊ ኃይሎችን ወንጀለኞች ናቸው ሲሉ ከሰዋል የሚለውን የመገናኛ ብዙሃን ዘገባ አስተባበሉ። የፕሬዚዳንቱን አነጋገር ተቆንጽሎ የተወሰደ ነው ማለታቸውን የአሜሪካ ድምፅ ራዲዮ ዘጋቢ ፒተር ክሎት ያጠናቀረው ዘገባ ጠቅሷል። አዳነች ፍሳዬ ዝርዝሩን ይዛለች።
የደቡብ ሱዳን ፕሬዚደንት ሳልቫኪር ባለፈው ሐሙስ በሀገሪቱ መዲና ጁባ በተካሄደው የፖሊስ ኃይል ጉባኤ ላይ ንግግር ባደረጉበት ወቅት ወታደሮችና ፖሊሶች ያልታጠቁ ሲቪሎችን ዘርፈዋል፣ ገድለዋልም በማለት ከሰዋቸዋል የሚል ወሬ በሚዲያ ተገልጿል። ቃል አቀባይ ኤቴኒ ዌክ ኤቴኒ ታዲያ ፕሬዚዳንቱ ፖሊሶች ስራቸውን በሕጉ መሰረት እንዲያከናውኑ ነበር ያሳሰቡት ብለዋል።
ፕሬዚደንቱ ፖሊሶች ስራቸውን በሕጉ መሰረት እንዲያከናውኑ ነበር ያስታወሷቸው። አንዳንድ የፖሊስ መኮንኖች ለሕግ ተገዥነት ሳያሳዩ ከሕግ ውጭ የሚሰሩበት ጊዜ አለ። ሕጋዊ አስፈላጊነት ሳይኖረው የመንግስት ገንዘብ የሚወስዱበት ጊዜ አለ። ፕሬዚደንቱ ታዲያ ይህን ተግባር እንዲቆም ነበር ያሳሰቡት።
በሀገሪቱ ሚዲያ የተላለፉ ወሬዎች ፕሬዚደንት ሳልቫኪር ልታፍሩ ይገባችኋል፣ ሕግ የማስከበር ኃላፊነት አለባቸው፣ ቀን ላይ ወታደሮች ሌሊት ግን ወንጀለኞች ናቸው ማለታቸውን ገልጸዋል። ቃል አቀባይ ኤቴኒ ዌክ ኤቴኒ ግን ፕሬዚዳንቱ ፖሊሶች ሌሊት ሌሊት ይዘርፋሉ አላሉም ብለዋል።
ፕሬዚደንቱ ፖሊሶቹ ናቸው ሌሊት ሰዎቹን የሚዘርፉት አላሉም። ፕሬዚደንቱ ያሉት ፖሊሶች እንደመሆናቸው መጠን ስራችሁን በሚገባ ማከናወን አለባችሁ። የፖሊሶች ስራ ሲቪሎችንና ንብረታቸውን መጠበቅ ነው። ፖሊሶች ይህን ካላደረገው ግን በቸልተኝነታቸው ምክንያት የተደራጀው የወንጀል ስራ አካል ይሆናሉ ማለት ነው ነበር ያሉት። ምክንያቱም አንዳንድ ሌቦች የወታደርና የፖሊስ መለዮ ለብሶ ህዝቡን የሚዘርፉበት ጊዜ አለና።
ፕሬዚዳንቱን የሚነቅፉት ሰዎች ግን የፕሬዚዳንት ሳልቫኪር አነጋገር የሀገሪቱ ወታደራዊ ኃይል ዋና አዛዥ እንደመሆናቸው መጠን የአመራር ችግር እንዳለ አምነው መቀበላቸውን ያመለክታል ይላሉ። የደቡብ ሱዳን ወታደራዊ ኃይል አስገድዶ መድፈርንና ሲቪሎችን መግደል ያካተተ የጭካኔ ተግባር ይፈጽማል ሲል የተባበሩት መንግስታት ድርጅት በተደጋጋሚ ሲከስ ቆይቷል።
እስራኤል የፍልስጤማውያንን ሰብአዊ መብቶች የምትጥሰው ሆን ብላ በቀየሰችው ዘዴ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዛይድ ራአድ አልሁሴን ነቅፈዋታል። በጋዛ 1.9 ሚሊዮን ፍልስጤማውያን ከልደት እስከ ህልፈት ዘመናቸው የሚኖሩት በመርዛማ አካባቢ አጥር ውስጥ ነው ሲሉ የዓለሙ ድርጅት ባለሥልጣን ተናግረዋል። ዛይድ ራአድ አልሁሴን ዛሬ ይህንኑ ለተባበሩት መንግስታት ድርጅት የሰብአዊ መብት ጉባኤ የተናገሩት የእስራኤል ወታደሮች ባለፈው ሰኞ በጋዛ ተቃዋሚ ሰልፈኞች ላይ ተኩሰው 60 ግድም ፍልስጤማውያን ከገደሉ በኋላ ነው።
The Israeli Prime Minister Benjamin Netanyahu has also described the demonstrators as
Israeli ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያን የፍልስጤማውያን ሰልፍ በሐማስ የተቀነባበረ ነው ሲሉ ገልጠውታል። ወታደሮቻቸውም ብዙ ህይወት እንዳይጠፋ ሞክረዋል ብለዋል። ሰኞ ዕለት ግን ብዙ ህይወት እንዳይጠፋ ሙከራ መደረጉን የሚያረጋግጥ ምንም ነገር የለም። ሰልፈኞች ምንም እንኳን ሞልቶቭ ኮክቴል ፈንጂ ቢጠቀሙና ድንጋይ ቢወነጭፉ እሳት የተለኮሱ በራሪዎችን ወደ እስራኤል ግዛት ቢልኩና የድንበር ሽቦውን ለመቅረጥ ቢሞክሩም ከእስራኤል ኃይሎች ህይወት የሚቀጥፍ እርምጃ ሊያስወስድባቸው ግን አይችልም።
የዛሬው ስብሰባ ሲጠናቀቅ ድርጊቱ በገለልተኛ ዓለም አቀፍ ኮሚቴ እንዲጣራ የሚጠይቅ ውሳኔ ሊያሳልፍ ይችላል ተብሎ ይጠበቃል። የዓለሙ የሰብአዊ መብቶች ጉባኤ ጸረ እስራኤልና ዩናይትድ ስቴትስ አቋም አለው ሲሉ በተደጋጋሚ ይከሳሉ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም ጤና ድርጅት WHO በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው የኢቦላ ወረርሽኝ በህዝብ ላይ በብሔራዊ ደረጃ ሊያደርስ የሚችለውን አደጋ አስመልክቶ የደረሰበትን ግምገማ ከከፍተኛ ወደ በጣም ከፍተኛ የሚል አሳድጎታል። በአካባቢ ደረጃ የስጋቱን መጠን መካከለኛ፣ በአለም ደረጃ ሲታይ ደግሞ አነስተኛ መሆኑን የዓለም ጤና ድርጅት በሪፖርቱ ጨምሮ ገልጧል። WHO ይህን ሪፖርት ለማውጣት የተገደደው ከሶስቱ የባንዳካ የጤና ዞኖች በአንደኛው አዲስ በኢቦላ ቫይረስ የተጠቁ ሰዎች መገኘታቸው ከተረጋገጠ በኋላ መሆኑ ተገልጧል። በሰሜን ምዕራብ ክፍለ ግዛት በኢኳተር ከተማ በባንዳካ ከአንድ ሚሊዮን በላይ ህዝብ ይኖራል። የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ገብረየሱስ ሁኔታውን አሳሳቢ ሲሉ ገልጠውታል። በዓለም ጤና ድርጅት ገለጻ መሰረት የኢቦላ ቫይረስ ተከስቷል ወደ ተባለበት ከተማ ቅኝት የሚያካሄዱ 30 ባለሙያዎችንም መላካቸው ተገልጧል። መርክ ኩባንያ የሰራውና ከአውሮፓ የተላከው አዲስ የክትባት መድኃኒት ገበያ ላይ እንዲውል ገና ፍቃድ አላገኘም። መድኃኒቱ ከባዱ የኢቦላ ቫይረስ በጊኒ፣ በላይቤሪያና በሴራሊዮን 11300 ሰዎችን በገደለበት ወቅት ተሞክሮ ውጤት ማግኘቱም ይታወሳል።
ይህ በእንዲህ እንዳለ የደቡብ ሱዳን የጤና ጥበቃ ሚኒስቴር ባለስልጣናት ከዓለም የጤና ድርጅት ጋር በመተባበር የኢቦላ ወረርሽኝ ሀገሪቱ ውስጥ ቢከሰት ለመከላከል ዝግጁ መሆናቸውን አስታውቀዋል። በደቡብ ሱዳን የቫይረሱ ምልክት እስካሁን ባይታይም የጤና ጥበቃ ሚኒስቴሩ ከWHO ጋር በመተባበር የመከላከልና ዝግጁነት ደረጃውን ከፍ አድርጓል። ይህንኑም ሚኒስትሩ ዶክተር ሪክ ጋይ ኮክ ትላንት ጁባ ውስጥ ለጋዜጠኞች አስረድተዋል። የጤና ጥበቃ ሚኒስትሩ አክለውም መስሪያ ቤታቸው ህዝቡ የኢቦላን አደገኛነት እንዲረዳ ለማስተማር የግንዛቤ ማስጨበጫ ዘመቻ እያካሄዱ መሆኑን ተናግረዋል። ደቡብ ሱዳን ከኮንጎ ጋር በምትዋሰንበት ድንበር አካባቢም አስቸኳይ መድኃኒት መስጫ መሳሪያዎችን ማዘጋጀታቸውን ባለሥልጣናቱ አስረድተዋል። በደቡብ ሱዳን የዓለም የጤና ድርጅት ተጠሪ ዶክተር ኢቫንስ ሊዮሲ በበኩላቸው ኢቦላን በተሻለ መከላከል የሚቻለው አጥፊው ቫይረስ እንዴት እንደሚተላለፍና የመከላከያ ዘዴዎችን ለቤተሰብ አባላትና ለወዳጆች በማስተማር ነው ብለዋል።
አፍጋኒስታን ውስጥ በታሊባንና በመንግስቱ ኃይሎች መካከል በቅርቡ ኃይለኛ ውጊያ የተካሄደው በምዕራብ ፋራ ክፍለ ግዛት ነው። ባለስልጣናት ለውከቱ ኢራንን ይከሳሉ። የክፍለ ግዛቱ ፖሊስ አዛዥ ጀነራል ፋዚ አህመድ ሻዚድ ረቡዕ ዕለት ለጋዜጠኞች ሲናገሩ ታሊባንን የምትረዳው ኢራን ናት ብለዋል። የቀድሞ የድንበር ፖሊስ አዛዥ ጀኔራል ጉልናቢ አህመድ ዛዬ በበኩላቸው ለአሜሪካ ድምፅ ሲያስረዱ ኢራን ታሊባንን መርዳቷ ምስጢር አይደለም ብለዋል። ጎረቤቶቻችን በሩሲያ በፓኪስታንና በኢራን መካከል ህብረት የተመሰረተው የእኛን ለማዳከም ነው ሲሉም አብራርተዋል። በአፍጋኒስታን አለመረጋጋት እንዲፈጠር አንፈልግም ሲሉ ሶስቱም አገሮች ክሱን ውድቅ አድርገዋል።
በመጨረሻም በብሪታንያው ልዑል ሃሪና በአሜሪካዊቷ የቀድሞ ፊልም ተዋናይ ሜጋን መርክል መካከል ጋብቻ ሊፈጸም የቀሩት ሰዓቶች ጥቂት ናቸው። ስነ ስርዓቱ ከለንደን ወጣ ብሎ በሚገኘው በዊንሰር ከተማ ነገ ይፈጸማል። ሜጋን መርክል አባቷ በሰርጓ ላይ የማይገኙት በህመም ምክንያት መሆኑን አረጋግጣለች። ነዋሪነታቸው ሜክሲኮ የሆነው አባቷ ቶማስ መርክል ከትላንት በስቲያ ረቡዕ የልብ ቀዶ ሕክምና የተደረገላቸው መሆኑ ተዘግቧል። ነገ በታሪካዊቷ በዊንሶር ከተማ በልዑል ሃሪና ሜጋን መርክል መካከል የሚፈጸመውን ንጉሳዊ ጋብቻ ከቅርብ ሆኖ ለመከታተል ቁጥሩ እጅግ የበዛ ሕዝብ በአካባቢው እንደሚገኝ ተገምቷል። በብዙ ሺህ የሚቆጠሩ ከሕዝብ የሚከፈላቸው ፖሊሶች ጸጥታውን እንዲቆጣጠሩ ተመድበዋል። ስነ ስርዓቱ እኩለ ቀን ላይ የሚጀምረው ልዑል ሃሪ እንደ አውሮፓውያን ዘመን አቆጣጠር በ1984 ዓ.ም ክርስትና በተነሱበት በ14ኛው ክፍለ ዘመን በታነጸው ቅዱስ ጊዮርጊስ ቤተ ክርስቲያን ይሆናል ተብሏል። በቦታ ጥበት ምክንያት በቤተ ክርስቲያኑ ስነ ስርዓት ላይ እንዲገኙ የተጋበዙት 600 የሚሆኑ ቅርብ የሙሽሮቹ እንግዶች ብቻ ናቸው። ሌሎች ከ2500 በላይ እንግዶች ዋናው ግብዣ በሚካሄድበት የቤተ መንግስቱ ግቢ ቅጽር ግቢ ውስጥ ይታደማሉ። በዊንሶር ከተማ ግራና ቀኝ ጎዳናዎች ላይ ደግሞ ከ100,000 በላይ ሰዎች ይገኛሉ ተብሎ ይጠበቃል። በደንብ ማየት የሚያስችሉ ቦታዎችን ለመያዝ ሰው ካሁኑ ጥድፊያ መያዙ ተነግሯል። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠቃልላሉ። የተከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ነን። በዓለም ዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ዘገባዎችና ቅንብሮችን ይዘናል። በሁለተኛው አጋማሽ በኢትዮጵያ ሰሞንኛ ፖለቲካ ጉዳዮች፣ ለውጥና የኢህአዴግ ፓርቲ የሚሉ ርዕሶች ላይ አቶ መኮንን ካሳ ከዩናይትድ ስቴትስ ሲያትል ዋሽንግተን ከተማ፣ አቶ ክንፉ አሰፋ ደግሞ ከኔዘርላንድስ አምስተርዳም በሰጥ አገባ ይከራከራሉ። በሁለተኛው አጋማሽ ጠብቋቸው። ሌሎች ቅንብሮችም በሁለተኛው አጋማሽ አሉን። አሁን ግን በቀጥታ ወደ ዕለቱ አብይ ርዕስ።
በዳንጎቴ ስራ አስኪያጅ በዲፕ ካማራና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ ድርጅቱ ካለው የሥራ ግንኙነት ጋር የተያያዘ አይደለም ሲል የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ኮሚሽነሩ ዶክተር በላቸው መኩሪያ በተለይ ለቪኦኤ እንዳሉት በጉዳዩ ላይ ከዳንጎቴ ሥራ ኃላፊዎች ጋር ውይይት ሲደረግ ቆይቷል። ጠቅላይ ሚኒስትር አብይ አህመድም ከናይጄሪያዊው የድርጅቱ ባለቤት ከአልሃጂ ዳንጎቴ ጋር በስልክ መወያየታቸውን የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ አክለው ተናግረዋል። ቀጥሎ ይቀርባል።
ከትናንት በስቲያ ረቡዕ ግንቦት 8 ቀን የተፈጸመው ግድያ ሚስጥር አሁንም አልታወቀም። ግድያው የተፈጸመው በግዙፉ ኩባንያ ዳንጎቴ የኢትዮጵያ ስራ አስኪያጅ በህንዳዊው ዲፕ ካማራና ወይዘሮ በአካል አለልኝና አቶ ጸጋዬ ግደይ በተባሉ ኢትዮጵያውያን ባልደረቦቻቸው ላይ ነው። ምዕራብ ሸዋ አምቦ መስመር አዳ በርጋ ወረዳ ከሚገኘው የዳንጎቴ ሲሚንቶ ፋብሪካ ተነስተው እዚያው አካባቢ ወደሚገኘውና ድንጋይ ወደሚመረትበት ጫንጮ ሲያመሩም ነው ጥቃቱ የተፈጸመው። ከአዲስ አበባ 85 ኪሎ ሜትር ርቀት ላይ የሚገኘው የዚሁ የአዳ በርጋ ወረዳ ነዋሪዎች ይህንን ለአሜሪካ ድምፅ አረጋግጠዋል። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ ትናንት ባወጡት መግለጫ በዳንጎቴ ስራ አስኪያጅና በኢትዮጵያውያን ባልደረቦቻቸው ሞት ማዘናቸውን ገልጸዋል። ዶክተር በላቸው ዛሬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መስሪያ ቤታቸው ሁኔታውን እየተከታተለ መሆኑን አብራርተዋል።
በተከሰተው ነገር ሁላችንም ማዝነናል። በጣም ነው የተሰማን። ምክንያቱም ያልተለመደ ክስተት ነው። ከዚህ ቀደም እንዲህ አይነት የውጭ ዜጋም ሆነ የሌላ ሰራተኛ በዚህ መልኩ ታርጌት ሲደረግ አላየንም። ከዛ አንፃር ከበድ ያለ ክስተት ሆኖ ነው የምንወስደው። ከክስተቱ ጀምሮ ምኒልክ ሆስፒታል አስከሬናቸው ደርሶ ሁሉ ነገር ሲደረግ እንከታተል ነበረ። ከዚያም በኋላ የድርጅቱ የበላይ አመራሮች መጥተው ከተለያዩ የመንግስት አካላት ጋር ውይይት እንዲያደርጉ መድረኮችን አመቻችተናል።
የዳንጎቴ የበላይ አመራሮች ማለት ነው ራሳቸውን ባለቤቱን አሊኮ ዳንጎቴን ይጨምራል። ይሄ የበላይ አመራሮች ሲባል
አልሃጂ ዳንጎቴ በስልክ ነው ከጠቅላይ ሚኒስትራችን ጋር ተገናኝተው በዚሁ በተከሰተው ክስተት የተሰማቸውን ልባዊ ሐዘን ገልጸውላቸዋል። በተለያዩ ሚዲያዎችም ይህን ሀሳባቸውን ገልጸዋል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ እና በስልክ ነው የተገናኙት። በአጋጣሚ በስራ ጉዳይ እሳቸው እስካሁን አልመጡም፣ ግን በሚቀጥሉት የተወሰኑ ቀናት ይመጣሉ። የድርጅቱ ከፍተኛ አመራሮች ከናይጄሪያም ከሌላም ቦታ መጥተው ዛሬም ውይይት አድርገን ነበረ። ወደ ቦታው ነገም ሄደው ይህንን ሁኔታ የሚመረምሩበት መርሃ ግብር ተዘጋጅቷል እና በከፍተኛ ሁኔታ ተሰማንን ስሜት ለመግለጽ በሚዲያም በምንም እየተከታተልን ያለ ነው። ይሄ ያለው ኢምፕሊኬሽን ቀላል ይሆናል ብለን አናስብም። ከዛም አንጻር ማናቸውም ባለ ሀብቶች
የሚኖረው እንድምታ ቀላል አይሆንም ነው።
እንድምታው ከባድ ከመሆኑ አንጻር በተቻለ መጠን ይሄ የተከሰተውን እንዲረዱት የማድረግ ኃላፊነት አለብን ብለን እናምናለን።
የኢንቨስትመንት ማህበረሰቡ ማለት ነው፣ በተለይ የውጭ ኢንቨስተሮች።
አዎ፣ የኢንቨስትመንት ማህበረሰቡ በተለይ ደግሞ የሞቱት ሰዎች ቤተሰቦችም እንዲሁ እንዲጽናኑ፣ የተከሰተው መንግስት በቀላሉ አይቶ የሚያልፈው ሳይሆን ተገቢውን ክትትል አድርጎ ጥፋተኞቹን ወደ እርምት የሚያመጣበትን ሁኔታ በቅርበት እየሰራ ነው ያለው።
ዶክተር በላቸው እሱ በግል ያውቋቸው ነበር በስራ ግንኙነት ዲፕ ካማራን፣ ስራ አስኪያጁን የዳንጎቴን፣ እንደዚሁ ኢትዮጵያውያኖቹን ወይዘሮ በአካልና አቶ ጸጋዬን?
በአጋጣሚ አላቃቸውም፣ ግን በአካባቢውም ሆነ በድርጅት ውስጥ ከፍተኛ የሆነ ከበሬታ ያላቸው ሰው። እንዲያውም በሚዲያም ላይ እንደሰማኸው የአካባቢው ሰው ገለታ የሚል ስም አውጥቶላቸው በዛ የሚጠሩ ግለሰብ ነበሩ እና ወይዘሮ በአካል የሶስት ልጆች እናት እንደሆነች ሰምተናል። አቶ ጸጋይም የመኪናው አሽከርካሪ ነበሩ። እነዚህን ሰዎች በአካል አላቃቸውም፣ የድርጅቱ ግን የቅርብ ባልደረቦች እና በአካባቢው ሰው ዘንድ የሚታወቁ መሆኑን እናውቃለን።
አጠቃላይ ስለ ኢንቨስትመንት አካባቢ ስለፈጠረው ስሜት ቆየት ብለን እናነሳለን። ነገር ግን አሁን ዳንጎቴ ሲሚንቶ ፋብሪካ ስራ እየሰራ ነው። ይህ ክስተት ከተከሰተ በኋላ ይህ አደጋ ካጋጠመ በኋላም ስራውን ቀጥሏል። አዳ በርጋ ወረዳ የሚገኘው ዳንጎቴ ሲሚንቶ ፋብሪካ
አሁን ያለበትን ደረጃ ገና አልሰማሁም፣ ግን ስራው እንደቀጠለ ነው የማውቀው። ግን እርግጠኛ ሆኜ ይቀጥሏል ወይስ እየሰራ ነው አይደለም የሚለውን ለመናገር ይከብደኛል። ከነበረን ውይይት ከድርጅቱ አመራሮች ጋር ከነበረን ውይይት ግን የተረዳሁት በጣም ሙሉ ለሙሉ ስራቸውን ለመቀጠል እንዳሰቡና በዛም መንፈስ እንደተነሳሱ፣ በዋነኛነት ግን በምን መልኩ ተደጋግፈን አንደኛ ጉዳት ያደረሱትን ወደ ህግ የማቅረቡ ሂደት ያለበትን ደረጃ እየተከታተሉ የማሳወቅ፣ ሁለተኛ ከማህበረሰቡ ጋር ያለውን ግንኙነት ከማጠናከር አንጻር ከመንግስትም ከድርጅቱም አንጻር መሰራት ስላለባቸው ሁኔታዎች ተወያይተናል። በሶስተኛ ደረጃ ደግሞ አሁን የተፈጠረውን ሁኔታ ግምት ውስጥ በማስገባት በቂ የሆነ ጥበቃ እንዲደረግ ከማድረግ አንጻር ተወያይተን ተማምነን ነው የተለያየ ነው። ሙሉ ለሙሉ ስራውን እየሰራ ነው ወይም ደግሞ የመስራቱን ነገር ይቀጥላል የሚል 100% እምነት ነው ያለኝ።
ዶክተር በላቸው አጥፊዎቹን ለጥፋት ለፍርድ ከማቅረብ አንጻር እየተሰራ ያለውን ስራ በማሳወቅ የሚል አገላለጽ ተጠቅመዋል። ቀደም ሲል አሁን ምን ደረጃ ላይ ነው የሚገኘው? ዛሬ ቀደም ሲል የወጡ መግለጫዎችን ሰምተናል። ጠቅላይ ሚኒስትሩም ሀዘናቸውን ገልጸዋል። ኮማንድ ፖስቱም የህብረተሰቡን ትብብር ጭምር ጠይቋል ገዳዮቹን ለመያዝ። እርስዎ እስከሚያውቁት በዚህ ደቂቃ የተለየ መረጃ አለ? ከዛ ውጪ
ከዛ የተለየ ነገር የለም። ያው ሙሉ ለሙሉ ዊዝ ፉል ፎርስ አጥፊዎቹን የመፈለግ ስራ ላይ ነው ያለ ነው። አንድ የታወቀው ነገር ምንድን ነው? ድርጅቱ ካለው የስራ ግንኙነት ጋር የተገናኘ እንዳልሆነ፣ አይሶሌትድ ክሪሚናሊቲ እንደሆነ፣ የተለየ የወንጀል ተግባር እንጂ ካላቸው ግለሰቡ ካላቸው የስራ ግንኙነት ወይ ከሌላ ጋር የተነሳ እንዳልሆነ ግልጽ የሆኑ መረጃዎች አሉ። ግን ሙሉ ለሙሉ ምርመራው ተፈጽሞ አጥፊዎቹን የመያዙ ስራ ገና በሂደት ላይ ያለ ነው።
እነዚህ መረጃዎች እንዴት ነው የወጡት? አሁን እየመረመሩ ካሉ ሰዎች ነው የወጡት? ከመርማሪዎቹ ነው እነዚህ መረጃዎች የተገኙት? ከድርጅቱ የሰራ ግንኙነት ጋር የተያያዘ አይደለም የሚለው መረጃ ድርጊቱ?
አዎ፣ ማለት ይሄ የተገኘው እንግዲህ ምርመራ ከሚያደርገው አካል የተገኘ መረጃ ነው። በሌተስት ስላልከኝ ይሄ ከዛ የመጣ መረጃ ነው። የተለየ ግንኙነት ወይም ደግሞ የአልሃጂ ዳንጎቴ ኢንቨስትመንት ጋር ተያይዞ የመጣ እንዳልሆነ የሚያሳዩ መረጃዎች አሉ። ግን እንግዲህ እንዳልኩት ሙሉ ለሙሉ ሲጠናቀቅ የምናውቀው ነው የሚሆነው።
ዶክተር በላቸው ትናንት ባሰራጩት የሀዘን መግለጫ መልእክት ላይ ይህ በሀገሪቱ ባሉ የውጭ ኢንቨስተሮች ላይ በቀሩትም የውጭ ኢንቨስተሮች ላይ ሊፈጥር የሚችለውን ስሜት ተክስተዋል። ይህ የተናጠል ተግባር እንጂ አጠቃላይ ያገሪቱን ባገሪቱ ያለውን ስዕል እንደማያሳይም ተቆመዋል። ይሄንን ለሌሎች ኢንቨስተሮች ለውጭ ሀገር ኢንቨስተሮች ከማስረዳት አንጻር ምን ያደረጋችሁ ነው? ምንስ ነው የተፈጠረው ስሜት? አጠቃላይ ስሜቱ ምን ይመስላል? በሌሎች የውጭ ኢንቨስተሮች እናንተ ካላችሁ ግንኙነት የተረዳችሁት ምንድነው?
እስካሁን የተለየ መደናገጥ ወይ ደግሞ የተለየ ጥያቄ አልቀረበልንም። ይሄም የሆነበት ዋናው ምክንያት በየማስበው ያልተለመደ ነገር ስለሆነ ከዚህ በፊት ተከስቶ ስለማያውቅ ከነባራዊ ሁኔታ በመነሳት ተመሳሳይ ነገር ወደፊት የሚከሰታል የሚል ስጋት ስለሌለ ልዩ ነገር ይፈጥራል ብዬ አላስብም። ግን በራሱ ዝም ብለን እንደው በቀላሉ ምናየው አይደለም። ከዚህ ቀደም ኦፍ ኮርስ የተለያዩ ቦታዎች በሚነሱ መጠነኛ የሆኑ አመጾች እና አለመረጋጋቶች አንዳንድ ኢንቨስትመንት ንብረት ላይ ጉዳት ይደርሳል እንጂ ግለሰብ ላይ እንዲህ አይነት ነገር ደርሶ ስለማያውቅ ያልተለመደ ነገር ስለሆነ የተለየ ጥያቄ እየመጣልን አይደለም። ከዛ አንፃር በብዙ መልኩ ያለው መረጋጋት ያለው የሀገሪቱ ነባራዊ ሁኔታ ያደናግጣል ወይም ሌላ ነገር ይፈጥራል ብዬ አላስብም።
በስራ አስኪያጁና በሁለቱ ባልደረቦቻቸው ሞት ለአንድ ሌሊት ስራ ያቋረጠው የዳንጎቴ ሲሚንቶ ፋብሪካ ከትናንት ጠዋት ጀምሮ መደበኛ ተግባሩን እያከናወነ እንደሚገኝ በስልክ ያነጋገርኳቸው አንድ የድርጅቱ ባልደረባ ጠቁመዋል።
ሰውዬው ሞቴ ቀን ለሌሊት ሽልታል ስራ ገቦች ማለት ነው። በቃ ለሌሊት ስራ ቆመ። ከዛ ጠዋት ደግሞ ስራ ተጀመረ። እስካሁን እየሰራ
ስለዚህ ዛሬም ስራ ስትሰሩ ነው የዋላችሁት? መደበኛ ተግባር ቀጥሏል የፋብሪካው? ከህንዳዊው ስራ አስኪያጅ ጋር በመጓዝ ላይ እንዳሉ ህይወታቸው ያለፈው ኢትዮጵያዊት የሶስት ልጆች እናት በአካል አለልኝ የቀብር ስነ ስርዓት ፈረንሳይ ኤምባሲ አቅራቢያ በሚገኘው አቦ ቤተክርስቲያን መፈጸሙን የአዲስ ስታንዳርድ ድረገጽ አስነብቧል። የወይዘሮ በአካል የመጨረሻ ልጅ ገና 1 አመቷ እንደሆነም ጠቅሷል። የመኪናው አሽከርካሪ አቶ ጸጋዬ ግዳይ አስከሬን ደግሞ ወደ ትውልድ ቦታቸው አዲግራት መላኩን ነው መረጃው ያመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እንሻገራለን አድማጮች። ዩናይትድ ስቴትስ ኤምባሲዋን ከቴላቪቭ ወደ ኢየሩሳሌም ማዛወሯን ያወገዙ የአረብ ራቢጣ የውጭ ጉዳዮች ሚኒስትሮች እርምጃውን ትንኮሳ ብለውታል። አያሌ ሚኒስትሮች በተጨማሪም በቅርቡ በእስራኤልና ጋዛ ድንበር ላይ ተቃውሞ ሲያካሄዱ ስለተገደሉት ሰዎች ነጻ ዓለም አቀፍ ምርመራ እንዲደረግ እንዲጣራ ጠይቀዋል። ኤድዋርድ የራኒያን ከካይሮ ላከልን ዘገባ ትዝታ በላቸው ታቀርባለች።
የአረብ ራቢጣ ውጭ ጉዳይ ሚኒስትሮች በጋዛ ድንበር ላይ የፍልስጤማውያንን ተቃዋሚዎች በእስራኤል ኃይሎች መገደል በጥብቅ አውግዘዋል። አንዳንዶቹም ግድያው በነጻ ዓለም አቀፍ መርማሪ ቡድን እንዲጣራ ጠይቀዋል። ስብሰባው ላይ የተገኙት ብዙዎቹ ዩናይትድ ስቴትስ የእስራኤል ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ማዛወሯንም በሰላህ ይስጠርበዋል። አንዳንዶቹም እርምጃውን ትንኮሳ ሲሉ ገልጸዋል። የአረብ ራቢጣ መሪ አህመድ ጌት ለስብሰባው ባደረጉት ንግግር የዩናይትድ ስቴትስ እርምጃ ዓለም አቀፍ ሕግን የጣሰና አይን ያወጣ ነው ብለዋል።
نحن امام حالة من العدوان السافر على القانون
በመሆኑም የአረብ ሀገሮችና በአለም አቀፍ ሀገሮችም ውግዘት ደርሶበታል ነው ያሉት። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም ማዛወሯ በአካባቢው ውጥረት ማቀጣጠሉንም ጨምረው ተናግረዋል። የራቢጣው መሪ
ننتقل اليوم على وقع مجزرة دموية عنصرية ارتكبتها قوات الاحتلال
الاسرائيلي ابويل جيت የዩናይትድ ስቴትስ ውሳኔ እስራኤልን ለጦርነት እንደሚያደፋፍር በቅርቡ በጋዛና በራስዋ ድንበር ላይ ፍልስጤማውያን ተቃዋሚዎችን ተኩሳ መግደሏ ማሳያ ነው ብለዋል። የዩናይትድ ስቴትስ ባለስልጣናት ግን ያን ግድያ የፈጸመው የሐማስ ቡድን ነው የሚሉት። የፍልስጤማውያን ውጭ ጉዳይ መሳቤት ባለስልጣን ሪያድ ማሊኪ የዩናይትድ ስቴትስ ለእስራኤል ማዳላት ያሉትን በመተቸት ኤምባሲዋን ወደ ኢየሩሳሌም ማዛወሯ ታሪካዊ ስህተት ነው ብለዋል።
ندعو المجتمع الدولي الى تحمل مسؤولياته الاخلاقيه والانسانيه والقانونيه
አገራቸው ውስጥ ከፍተኛ ቁጥር ያላቸው ትውልደ ፍልስጤማውያን ዜጎች የሰፈሩት የዮርዳኖስ ውጭ ጉዳይ ሚኒስትር አይመን ሳፋዲ እስራኤልና ዩናይትድ ስቴትስን በሰላህ ይስጠርበዋል። ሰላማዊ የሆኑ ተቃዋሚ ሰልፈኞችን መግደል ተቀባይነት እንደሌለው በመግለጽ ዓለም አቀፍ ማህበረሰብ ሞራላዊ ኃላፊነቱን እንዲወጣ ነው ያሳሰቡት። ኢየሩሳሌም በእስራኤል ቁጥጥር ስር የምትገኝ ግዛት ስለሆነች የከተማዋን እጣ ፈንታ የሚወስነው አዲስ የሚፈጠር የፍልስጤም ግዛት ነው ብለዋል። ሰፋዲ ጨምሮም የመካከለኛው ምስራቅ አካባቢ በመስቀለኛ መንገድ ላይ ነው የሚገኘው። በፍልስጤማውያን ተስፋ መቁረጥ አመጽ ሊቀሰቀስ ይችላል ማለታቸው ተጠቅሷል። የአረብ ውጭ ጉዳይ ሚኒስትሮችን ስብሰባ የመሩት የሳውዲ አረቢያ ውጭ ጉዳይ ሚኒስትር አዴል ጁበር ለጋዜጠኞች በሰጡት መግለጫ የአረብ ዲፕሎማቶች ጉዳዩን ለተባበሩት መንግስታት ድርጅት ያቀርቡታል፣ ቁርጥ ውሳኔያቸውንም ወደ ፖለቲካ እርምጃ ይቀይሩታል ብለዋል። የአረብ ራቢጣ መሪ አህመድ ጌት በበኩላቸው ዩናይትድ ስቴትስ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤልን የሚያወግዝ ማንኛውንም እርምጃ ድምጽን በድምጽ በመሻር መብቷ ውድቅ ስለምታደርግ የአረብ ዲፕሎማቶች ጉዳዩን ቀጥታ ለመንግስታቱ ድርጅት ማቅረብ አለባቸው ብለዋል። የአረብ አገሮች ጄኔቫ ለሚገኘው የመንግስታቱ ድርጅት የሰብአዊ መብት ጉባኤ አቤቱታ እንደሚያቀርቡም ተናግረዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ማስታወቂያ። ሳይፎን ከቪኦኤ በነጻ
ሳይፎን PSIPHON ተብሎ ነው የሚጻፈው። በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ በአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜል አድርጉ። ሲጻፍ እንደዚህ ነው። MELKAMZENA@PSIPHON3.com ኢሜል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። የደረሰውን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ቢሹ ወደ VOA አማሪክ ወይም VOA አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
ሳይፎን ከVOA በነጻ
የተውኩትን ነገር ተመከረ ከነገር ባገረ።
ቀድሞ የጀመረው ዜማ የሚያሳብቅ ይመስላል። የስቱዲዮ ሰዓታችን ከምሽቱ ሰዓት 28 ያመለክታል። የምሽቱ ምርጥ ዜማ ነው ሰዓቱ። ቆየት ያለው ስልት እንሰራ እጂ ነች እንደሆነ ስማት። Good fella. ጂጂ እጅጋየሁ ሽባባው ነበረች ቆየት ባለው ተወዳጅ ዘመው ያዝናናችን አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። አድማጮች አሁን ወደ ቀዳሚው ቅንብር እናልፋለን።
የብሪታንያው ልዑል ሃሪና የአሜሪካዊቷ ሜገን መርክል የሰርግ ስነ ስርዓት ወይም ሰርጉ ለነገ ተደግሷል። ከለንደን ወጣ ብሎ በሚገኘው ዊንሰር ከተማ የሚካሄደው ይህ የሰርግ ስነ ስርዓት በእንግሊዝ ልዑላውያን ቤተሰቦችና በአሜሪካዊት ተዋናይ መካከል የሚደረግ መሆኑ የብዙዎችን ቀልብ ስቧል ይላል ተከታዩ ቅንብር ርዕስ። አዲሶቹ ሙሽሮች በአደባባይ ለመቀበልና መልካም ጋብቻም ለመመኘት ብዙዎች ተኮልኩለው እንደሚጠብቁ ተነግሯል። የሜገን መርክል አባት በጤና እክል ምክንያት በሰርጉ ላይ እንደማይገኙ ተገልጧል። ሄንሪ ሬጅዌል የላከውን የዚህን ዘገባ ዝርዝር ሄኖክ ሰማግዜር ይዞቀርቧል።
በ14ኛው ክፍለ ዘመን የታነጸው እጅግ የተዋበው የቅዱስ ጊዮርጊስ ቤተክርስቲያን በዊንሰር ግንብ ቅጥር ግቢ ውስጥ ይገኛል። ልዑል ሃሪ ክርስትና በተነሳበት ቤተክርስቲያን ነው ሜገን መርክልን የሚያገባው። ወደ 600 በቅርብ የሚያውቋቸው ወዳጆቻቸው በእንግድነት ተጠርተዋል። ከዚያም በተጨማሪ ከ2500 በላይ ዜጎች በዊንሰር ግቢ ታድመዋል። የብሪታንያ ልዑላዊ ቤተሰብ ታሪክን የሚያጠኑት ቶማስ ሚልስ
By allowing public to come into the lower ward of Windsor Castle, to me that was surprising and it was very
ያልጠበቁትና በእውነት ልብ የሚነካ ጉዳይ ነው። የመገናኛ ብዙሃን እንዳያዋክቧቸው ባይፈልጉም ጋዜጠኞችን ጠርቷል፣ ህዝቡንም ጋብዘዋል። ይሄን ልዩ ቀን ከሁሉም ጋር ሊያከብሩት መወሰናቸው ያስደስታል።
በህንድ ሙምባይ መሰረቱን ያደረገው ማይና ማሂላ መንግስታዊ ያልሆነ ድርጅት አራት አባላቱ በሰርጉ እንዲገኙ ተጋብዘዋል፣ ታድመዋል። ድርጅቱ በህንድ ድሆች የሚኖሩባቸው አካባቢዎች ውስጥ እርዳታ የሚሰጥ ሲሆን ባለፈው ዓመት ሜገን መርክል ስፍራውን ጎብኝታለች። ሙሽሮቹ ከሰዎች ስጦታ በቀጥታ እንደማይቀበሉ አስታውቀው ወዳጆቻቸው ለመረጧቸው 7 የበጎ አድራጎት ድርጅቶች እንዲረዱ ጠይቀዋል። ሶሃኒ ጃሎታ ከተመረጡት 7 ድርጅቶች አንዱ የሆነው የማይና ማሂላ ድርጅት ወኪል ናቸው።
የምንወክለው ድርጅታችን ማይናን ብቻ አይደለም፣ በህንድ በከተሞችና ሌሎች ስፍራዎችም በድህነት የሚኖሩ ሴቶችን ነው።
የዊንሰር ከተማ መንገዶች ወደ 100,000 በሚጠጉ ሰዎች አዲሶቹ ሙሽራ ለማየት ሲያልፉ መልካም ምኞት ለመግለጽ ተሰብስበው ደምቀው ይውላሉ ተብሎ ይጠበቃል። ዶና ዋርነር ከዩናይትድ ስቴትስዋ ኮኔክቲከት ግዛት የመጣች ናት።
Every little girl is read fairy tales from her childhood.
በልጅነት ጊዜዋ በመጽሐፍ ታሪክ ልዑል ያገባች ቆንጆ ታሪክን ያላነበበች የለችም። ለእልቶና በትልቅ ግንብ ቤት ውስጥ መልከ መልካም ልዑል ጋር ተጋብታ ለመኖር ያላለመች ሴት ልጅ የለችም። ይህን የድርሰት ታሪክ እኮ በእውነት ልናየው ነው።
ሙሽሪት ስር ሚዜ አይኖራትም። ለእልት ሻርሎት ሚዜ ትሆናለች። በቤተሰቦቻቸው ታጅበው ነው ስነ ስርዓቱ የሚከናወነው። የዊንሰር ግንብ ቤት በ30 ምግብ አብሳዮች 600 እንግዶችን ለማስተናገድ ተፍ ተፍ በማለት ይገኛል። ማርክ ፍላነገን የንጉሳዊ ቤተሰቡ ወጥቤት ነው።
ሙሽሮቹ የሚሰናዳው ምግብ ቀምሷል። አሰራሩንም ከኛ ጋር አብረው እየተመላለሱ አሰናርተዋል።
ሰርጉም በዓለም ዙሪያ በቴሌቪዥን ሚሊዮኖች ይከታተላሉ። እኛም በኢትዮጵያ ባህል የቤተ ዘመዱን እንጋብዛቸው። ሙሽሮቹ ሙሽራው ሰርዳቸው ታዘዋና
Oh, 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 oh
አድማጮች፣ አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ ናት።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ፣ ግብጽና ሱዳን የህዳሴ ግድብን ውሃ ለመሙላት አማካሪ ቡድን ለመመስረት ተስማሙ። ኬንያ፣ ኡጋንዳና ታንዛኒያ ጸረ የሐሰት ዜና የሚሉ ዘመቻ ከፈቱ። በኮንጎ ዲሞክራሲያዊ ሪፑብሊክ 19 ሰዎች በኢቦላ ሞቱ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ዋሽንግተን ፖስት ጋዜጣ ድረገጽ ላይ ወጣ ዘገባ ኢትዮጵያ፣ ግብጽና ሱዳን ስለታላቁ የዳሴ ግድብ የውሃ ሙሌት ሂደት ጥናት ለማካሄድ ተስማሙ ገልጿል። ከበላ አፍሪካ ትልቁ የኤሌክትሪክ መብራት ኃይል አመንጪ ግድብ ይሆናል ተብሎ የሚታመነው ግድብ በሚመለከት ሶስቱ አገሮች ባለፈው ማክሰኞ ባደረጉት ንግግር መሻሻል ማሳየታቸውን ዘገባው ጠቅሷል። የኢትዮጵያ፣ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች በ5 ቢሊዮን ዶላር በሚገነባው የዳሴ ግድብ ውሃ መሙላት ላይ የሚያማክር ሳይንሳዊ ጥናት የሚያካሄድ ቡድን ለመመስረት መስማማታቸውን የውሃ ሀብት ሚኒስትር ገልጿል ይላል ዘገባው። የሶስቱ አገሮች መሪዎች በየ6 ወራቱ እየተገናኙ ለመመካከር መወሰናቸውንም ዘገባው አውስቷል።
የአሁኑ ስኬት የተገኘው ባለፈው ሳምንት ካይሮ የተካሄዱት የድርድር ዙሮች ከከሸፉ በኋላ ነው። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ካይሮ ላይ ለጋዜጠኞች በሰጡት መግለጫ በስብሰባው የተሳተፉትን የመስኖ ሚኒስትር አነጋግሬያለሁ። የተረዳሁት ነገር ታዲያ ከ1 ዓመት በላይ ለሆነ ጊዜ አጣብቂኝ ውስጥ ያስገባን ጉዳይ ገና እንዳልተፈታ ነው ብለው እንደነበረ የሮይተርስ ዘገባ ጠቅሷል። አሁን ታዲያ የግብጹ ፕሬዚደንት አብደል ፋታህ አልሲሲ ባለፈው ረቡዕ በሀገራቸው ቴሌቪዥን ባደረጉት ንግግር ከሱዳንና ከኢትዮጵያ ወንድሞቻችን ጋር በተደረገው ድርድር መሻሻል ታይቷል ማለታቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። አያይዘውም መግባባት ላይ ለመድረስ ጥረቶችንና ጊዜን ይጠይቃል፣ አሁን ታዲያ ለውጥ ታይቷል ማለታቸውን ዘገባው ጠቁሟል።
እንደ አውሮፓውያን አቆጣጠር ሐምሌ 3 ቀን ላይም ተጨማሪ የከፍተኛ ደረጃ ንግግር ካይሮ እንደሚደረግ ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም በበኩላቸው ለኢትዮጵያ አንድ እርምጃ ወደፊት ነው ማለታቸውን ዘገባው ጠቅሷል። የህዳሴ ግድብ ግንባታ 63% ተጠናቋል። ግንባታው ሲጠናቀቅ 6400 ሜጋዋት እንደሚያመነጭ ይጠበቃል። አሁን በአገሪቱ ካለው 4000 ሜጋዋት ከጥፍ በላይ ይሆናል ማለት ነው። አሶሺየትድ ፕሬስ የዜና አገልግሎት በዘገበው መሰረት ሶስቱ አገሮች የተስማሙበትን ሳይንሳዊ ጥናት የሚያካሄደው ቡድን የጋራ በሆኑ የውሃ ሀብቶች ላይ ተመጣጣኝና ምክንያታዊ የሆነ የውሃ አጠቃቀም እንዲኖር በሚጠይቀው መርህ መሰረት የህዳሴ ግድብ የውሃ ሙሌት ሂደትን ከተለያዩ ዘርፎች ጋር እየተመለከተ ጥናት ያደርጋል።
ኬንያ፣ ኡጋንዳና ታንዛኒያ የሐሰት ዜና መንዛት የሚሉትን ለማቆም በከፈቱት ዘመቻ መሰረት ጥፋተኛ በሚሏቸው ሰዎች ላይ በገንዘብና በእስራት የሚያስቀጣ ህግ ማውጣታቸውን ቢቢሲ ድረገጽ ላይ የወጣ ዘገባ ጠቅሷል። ኬንያን ብንወስድ የተሳሳተ ዜና አትመው አውጥቷል በተባሉ ሰዎች ላይ እስከ 2 ዓመታት እስራትና 50,000 ዶላር የሚያስከፍል ወይም በአንዱ ብቻ የሚያስቀጣ ህግ ወጥቷል። ኮምፒውተርን አለ አግባብ መጠቀምና በሳይበር የሚፈጸም የማሸማቀቅ ተግባር በአዲሱ ህግ መሰረት እንደሚያስቀጣ ቢቢሲ ጠቅሷል። የሐሰት ዜና ስርጭት የተባለውን ለማስቆም ኬንያ፣ ታንዛኒያና ኡጋንዳ ያወጡትን ህግ የሚነቅፉት ሰዎች ግን ነጻ ሚዲያን ለማፈን የታቀደ ነው እንደሚሉ ዘገባው ሳያወሳ አላለፈም።
ታንዛኒያም አዲስ ህግ ያወጣች ነው። ህጉ ከጸደቀ የድረገጽ አሳታሚዎች ሁሉ ጦማሪያንም ጭምር የ3 ዓመታት ፍቃድ ለማግኘት $480 መክፈል ይኖርባቸዋል። በየዓመቱ ደግሞ $440 እንዲከፍሉ ይጠየቃሉ። ህጉ ከጸደቀ ጥፋተኛ የተባሉት ሰዎች $2000 ባላነሰ ገንዘብ ይቀጣሉ ወይም ከአንድ አመት ላላነሰ ጊዜ ይታሰራሉ። በሁለቱም ሊቀጡ ይችላሉ ይላል የቢቢሲ ድረገጽ ዘገባ። ጓንዳ ውስጥም በማህበራዊ ሚዲያ የሚነዙ ሐሜቶች የተባሉት ላይ ቀረጥ እንዲደነገግ ፕሬዝዳንት ዩዌሪ ሙሴቬኒ ሐሳብ አቅርበው መንግስቱ እንዲቆይ ማድረጉን ቢቢሲ ድረገጽ ላይ ወጣው ዘገባ ገልጿል።
ሌላ የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣ ዘገባ ደግሞ ኢቦላ በሽታ በኮንጎ ዲሞክራሲያዊ ሪፑብሊክ መከሰቱን ጠቅሶ በሽታው የትና መቼ እንደሚገባ ለማወቅ ባይቻልም በአሁኑ ወቅት ቀውሱን እንዴት ማስወገድ እንደሚቻል በበለጠ ለመገንዘብ ችለናል ይላል። ካለፈው ወር አንስቶ በኮንጎ ዲሞክራሲያዊ ሪፑብሊክ በኢቦላ የተጠረጠረ በሽታ ከያዛቸው 30 ሰዎች መካከል 18ቱ ለህልፈት ተዳርገዋል። እስካሁን ባለው ጊዜ በኢቦላነት የተረጋገጠ ግን የሁለት በሽተኞች ብቻ እንደሆነ ዘገባው ጠቅሷል። ኢቦላ በሽታ ለምን ይመላለሳል? በምዕራብ አፍሪካ የታየው ቀውስ እንዳይደገም ምን እየተደረገ ነው? የሚሉ ጥያቄዎችን አቅርቧል ዘገባው። ኢቦላ በትንሽ የአካል ፈሳሽ ምክንያት በቀላሉ የሚዛመት በሽታ በመሆኑ ዋና ዋና ወንዞች ባሉበትና በብሔራዊ ድንበር አጠገብ የሚገኘው ገበያ ከተማ በሆነችው ቢኮሮ መግባቱ ራሱ የሚያሳስብ መሆኑን የቢቢሲ ድረገጽ ዘገባ ጠቅሷል።
ከተማዋ ሰዎች የሚገበያዩባት የሚገናኙባትና የሚጓጓዙባት መሆኗ ራሱ ለበሽታው መዛመት አመቺ ሁኔታ ይፈጥራል። ከአራት አመታት እስከ ሁለት አመታት በፊት በምዕራብ አፍሪካ ተዛምቶ የነበረው ኢቦላ የጀመረው በትንሽ የጊኒ ድንበር ላይ የሚገኝ መንደር ውስጥ ነው። በሽታው ታዲያ ባንዴ በጊኒ ዙሪያ በጎረቤት አገሮች ሴራሊዮንና ላይቤሪያ ተስፋፍቶ ከቁጥጥር ውጪ ሆነ። ኢቦላ መጀመሪያ ላይ እንደ አውሮፓ አቆጣጠር ከ1976 ዓመተ ምህረት በፊት የገባው ደቡብ ሱዳን ውስጥ ሲሆን ንዛራ አካባቢ 151 ያምቡኩ አካባቢ ደግሞ 280 ሰዎች አልቋል። ይህ የሆነው ኢቦላ ወንዝ አካባቢ ነበር። ወንዙ ኢቦላ የተባለው ለዚህ ነው ሲል ዘገባው ገልጿል። በሽታው ፍራፍሬዎችም ላይ ሊቆይ እንደሚችል በሰውም ሆነ ጦጣንና ዝንጀሮን ከመሳሰሉት ደምና ሌሎች ያካል ፈሳሽ የመዛመት እድል እንዳለው ዘገባው አስቷል። ይሁንና ፈጣንና በሚገባ የተቀረባበረ ምላሽ ከተሰጠ ኢቦላ እንዳይዛመት መግታት እንደሚቻል ዘገባው ሳይወሳ አላለፈም።
በአሁኑ ወቅት በፍጥነት ደርሰው የኢቦላ በሽታን ለመግታት ሲሉ የኮንጎ ዲሞክራሲያዊ ሪፑብሊክ የሕክምና ሰራተኞችና የሳይንስ ጠበብት እንዲሁም የዓለም የጤና ድርጅትና የረድኤት ሰራተኞች በቦታው ይገኛሉ ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ። ዘገባው የኢቦላ ክትባትን አስመልክቶ ሲያስረዳ ከአራት እስከ አምስት ዓመታት በነበረው ጊዜ ውስጥ በሽታው ተዛምቶ በነበረበት ወቅት በፍጥነት ክትባት ተሰርቶ እንደነበር፣ ነገር ግን ለያኔ ሊደርስ እንዳልቻለ ገልጿል። ክትባቱ አሁንም ቢሆን ሙሉ ፈቃድ አላገኘም። ነገር ግን በዓለም ደረጃ በተደረገው ጥረት መሰረት ለበሽተኞቹ ሊሰጥ በሚችል ደረጃ አስተማማኝ ነው መባሉንና 300 ሺህ የሚሆን የክትባት መድኃኒት እንዳለ የዋሽንግተን ፖስት ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የዝግጅታችን ማብቂያ ቅንብር እሰጥ አገባ ይሆናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እዚሁ ስቱዲዮ ከኔ ጋር ይገኛል። ምን ይዛሃል አሉላ? ለዛሬ አስተዋውቀህ ብንቀጥል።
አመሰግናለሁ ሰለሞን። ተከራካሪዎችን ስም ላስቀድም። አቶ ክንፉ አሰፋ ከኔዘርላንድስ አምስተርዳም፣ አቶ መኮንን ካሳ ከዩናይትድ ስቴትሷ የሲያትል ክፍለ ግዛት ከዋሽንግተን ከተማ ናቸው። ከዋሽንግተን ዲሲዋ ዋሽንግተን አይደለም። የኮምፒውተር ባለሙያው አቶ መኮንን ካሳ ከዚህ ቀደም በዩናይትድ ስቴትስ የኢህአዴግ ደጋፊዎች ማህበር ሰብሳቢ ሆነው የመንግስቱን አቋም በመደገፍ የሰጣ ገባ የብዙ ጊዜ ተሳታፊ የነበሩ ናቸው። ከረጅም ጊዜ በኋላ ተመልሰው መጥተዋል። አቶ ክንፎ አሰፋ ጋዜጠኛ፣ በኢትዮጵያ ጉዳዮች በመጽሐፍ የሚታወቅ ነው። ታዲያ እንደ ወትሮው ሁሉ በኢትዮጵያ ወቅታዊ ጉዳዮች ዙሪያ የሚያተኩረው ሰጥ አገባ በጠቅላይ ሚኒስትር አብይ አህመድ የሚመራውን የለውጥ ተሃድሶ ፓርቲያቸውን ኢህአዴግንና ቀጣዩ ምዕራፎች ይዳስሳል። በተከታታይ ክርክሩ የመጀመሪያውን አጠር ያለ ክፍል ለምሽቱ ይዘናል። ለመሆኑ ምን አይነት ለውጥ? የለውጡ ሂደት እንደምን ለሚለው ቀዳሚ ጥያቄ አቶ መኮንን በሚመልሱት እንነሳ።
እሺ በጣም አመሰግናለሁ አቶ አሉላ ተናስልኝ አቶ ክንፉ ያው እንግዲህ ከበፊትም እንደምለው አሁንም ይያልኩ ያለሁት እኔ በሀገራችን ላይ ያሉትን ውስብስብ ለዘመናት የቆዩ ችግሮች መፍትሄ አምጥቶ ወደሚቀጥል ደረጃ ሀገራችን ለመውሰድ ብቃትም ችሎታውም ተመክሮም ያለው ኢህአዴግ ነው ብዬ ነው አሁንም ማምነው። ይሄም ድርጅት አሁን በቅርብ ጊዜ እንዳሳየን ያሉትን አስቸጋሪ ችግሮች ፈቶ ይሄንንም ነገርም ደሞ ተሻለ ደረጃ ያደርሳሉ ብሎ ያመናቸውን አስተካካይ ናቸው ጥሩ አመለካከት አላቸው የሚላቸውን መሪዎች መርጦ አምጥቶልናል። አሁን እንግዲህ ይሄን ውስብስብ ችግር በምን ያህል ጊዜ በምን ያህል ሁኔታ ተፈቶ ወደሚቀጥለው ደረጃ እንደርሳለን የሚለውን ነገር ሁላችንም እየቆየን የምናየው ነው። እና ያው ይሄ አመራር መጥቷል በተወሰነ ደረጃ ትንሽ ጊዜ ሊያስፈልገው ይችላል። እኔ እንዳየሁት ከሆነ ነገሮችን የማጥናት ችግሮችን የማዳመጥ ሂደት ነው እየተካሄደ ያለው። እንግዲህ ደግሞ ሁላችንም አሁን በተስፋ እየጠበቅን ነው እነኚህ የሚሻሻሉ ነገሮች በመመሪያ ደረጃ ተቀርጸው የጊዜ ሰሌዳ ወጥቶላቸው እየተሻሻሉ ወደምንፈልገው ደረጃ ይወስዱናል ብለን ሁላችንም ተስፋ እያደረግን ነው። የኢትዮጵያ ምድርም ይሄን ነው ተስፋ እያደረገ ያለው እና ጥሩ ደረጃ ነው ብዬ ነው እኔ መጨመር።
እሺ አመሰግናለሁ አቶ ክንፉ። አቶ መኮንን ቁልፎ አሁንም ከኢህአዴግ እጅ ነው ለኢትዮጵያ በርካታ ውስብስብ ችግሮች ዘመን የጠገቡ ብለዋቸዋል። ችግሮች አሁንም መፍትሄው ከኢህአዴግ እጅ ነው ያለው ጀምሮታል እያሉ ነው። እርሶ እንዴት ይመለከቱታል?
እኔም አመሰግናለሁ። እንግዲህ ከአቶ መኮንን ካሳ ጋር የምስማማባቸው ነገሮች አሉ፣ የማልስማማባቸውም ነገሮች አሉ። በምስማማበት ብጀምር እንግዲህ አሁን የለውጥ ሀዲድ ላይ ናት ኢትዮጵያ የሚለው ላይ እና አሁን የያዘችው አቅጣጫ በዶክተር አብይ አመራር የያዘችው አቅጣጫ ወደ ለውጥ ያመጣል የሚል ተስፋ ካላቸው ሰዎች ጋራ እስማማለሁ። በዛ እንስማማለን። መንገዱም አሁን አጀማመራቸውም አሰራራቸውም እየሄዱ ያሉበትም መንገድ ለምሳሌ የእስረኞች መፈታት እና ላይ ያላቸው አቋም ብቃትና ችሎታ ያላቸውን ሰዎች የማስቀመጥ የራሳቸውም የአመራር ብቃት ሁሉ እነዚህን ስናያቸው ወደዛ አሁን እሳቸውን ወዳሉት ተስፋ ወደሚሰጥና በእርግጥም አገሪቷ ወደ ተሻለ ሁኔታ ትሄዳለች የሚል እምነት አለኝ። ግን ያ የሆነው እንግዲህ በኢህአዴግ መልካም ፍቃድ ነው የሚለውን ላይ ጥርጣሬ አለኝ። ምክንያቱም ይህንን መሪያም ይህን አሁን ያለውን አመራር ያመጣው የኢትዮጵያ ሕዝብ ትግል ይመስለኛል እና በተለይ የቄሮና የፋኖ የተባሉ የነበሩት እንቅስቃሴዎች እየገፉ አምጥተው ኢህአዴግን አስገድደው እየጠምዘው ወደዚህ አይነት ሁኔታ ውስጥ ያመጡት እንጂ በራሱ በፈቃዱ ያመጣ አይደለም። ከዚህ በፊት እኛ እንግዲህ ኢህአዴግን ስንቃወም የነበረው ያለ ምክንያት አይደለም። እንደዚህ አይነት ነገሮች ስላልነበሩ ነው፣ እንደዚህ አይነት ነገሮች እንዲመጡ ነው ስንቃወም የነበረው። በእርግጥ ይሄ ሙሉ የኢህአዴግ ፈቃድ ሆኖ ካመጣው ሰየው ነው እንመኘው። እኛም ልክ ማንኛውም ኢትዮጵያዊ እንደሚመኘው እነሱም በኢህአዴግ ጎራ ያሉት ሰዎች እንደሚመኙት ያደገችና የበለጸገች ሰላሟ የሰፈነባት ለሁሉም እኩል የሆነች የፍትሃዊ ስርዓት ያለባት ነጻ ፕሬስ ያለባት ፍትሃዊ የሀብት ክፍፍል ያለባት ሀገር ልትሆን ነው። ያንን እንግዲህ ኢህአዴግ ብቻውን ያመጣዋል የሚለውንም አላምንም። ኢህአዴግ ብቻውን የኢትዮጵያን ችግር ይፈታል የሚለውን ስለማላምን ኢህአዴግ ማድረግ የሚገባቸው አንዳንድ ነገሮች አሉ። እንግዲህ እነዚህ ከተስፋ ውጭ ያሉት ስጋቶች ናቸው። እነዛን ስጋቶች እና ያሉትን ጥያቄዎች የሚመልስ ከሆነ ይሄ አሁን ያለው ስርዓት ሁሉም ተባብሮ ኢትዮጵያዊ ውጭ ያለውም አገርም ቤት ያለውም ተባብሮ እነሱ እንደሚሉት ወደ ከፍታው ዘመን አገሪቷን ይወስዳታል የሚል እምነት አለኝ። አሁንም ኢህአዴግ ብቻ ማለቱ ተገቢ አይደለም። ሁሉንም ኢትዮጵያውያን ጭም ያለውም አገር ቤት ያለውንም ተቃዋሚውንም ጋዜጠኛውም የተሰደደውን በሙሉ እዚህ ላይ ተረባርቦ እንዲሰራ በጣም ብዙ ገና መሰራት ያለባቸው ነገሮች አሉ ባይ ነኝ አሉላ።
ከምግራና ቀኝ የምትስማሙባቸውንም የማትስማሙባቸውንም ሀሳቦች ፈንጥቃችኋል። አቶ መኮንን ወደ እርስዎ ልመለስና ቀድሞ ከተናገሩት ውስጥ አንድ ነጥብ ብንመዝ ረጅም ጊዜ የዘለቀ ችግር ውስብስብ ችግር መሆኑን አምነው ነገር ግን ለዚህ መፍትሄ ያውም ጀምሮታልና ኢህአዴግ ነው ብለዋል። አቶ ክንፉ በበኩላቸው ለለውጡ ጅማሮ የኢህአዴግ ፈቃደኝነት ሳይሆን አስገዳጅ ሁኔታዎች የፈጠሩት ነው ብለዋል። ረጅም ጊዜ የዘለቀ ችግር እንደመሆኑ ኢህአዴግ ባለፉት 25 እና ከዚያ በላይ አመታት ያልፈታውን ችግር እንደምን አድርገን አሁን ይፈታዋል ብለን እናምናለን ለሚል ወገን ምን መልስ አለዎት?
ጥሩ ጥያቄ ነው። ካሁን እኮ አልፈታውም የሚለውን ነገር እኔ አልስማማበትም። ይሄ ነገር ለዘመናት የቆየ ውስብስብ ችግር መሆኑን በተለይ ደግሞ ብዙ ምሁራን በተለይ አቶ አጣሙ አለባቸው በቅርብ መጻፋቸው ውስጥ ያብራሩት ጉዳይ ነው። የብሔር ግንባታ ኢትዮጵያ ውስጥ እንዳልተካሄደ የሀገር ግንባታ ብቻ እንደተካሄደ ይሄን ደግሞ የብሔሮቹን አህዳዊ የሆነ ስሜት በሀገሪቱ ሳይፈጠር የቆየ ችግር እንደነበረ ግን በተወሰነ ደረጃ ኢህአደግ ባመጣው ቋንቋን መሰረት ያደረገ የፌደራል ስርዓት ውስጥ መፍትሄው እንደተጀመረ ብዙም የሚስማሙበት ሰዎች አሉ። ችግሩ የተፈጠረው ምንድነው? ይህ አካሄድ በተለይ ባለፉት 5 ወይ 10 አመታት ውስጥ ይሄ አካሄድ ብሔርተኝነት ላይ ብቻ እያጠነጠነ አገራዊ የሆነ ስሜትን በሚገባው ደረጃ ሳይካሄድ በመቆየቱ በተለያዩ ተቋማት ውስጥ ደግሞ ቁጥጥር ስላልነበረ የሥራ አካሄዱ ቁጥጥር ያለበት ስላልሆነ ለሙስና፣ ለወገናዊነት፣ ላድሎ ይሄ በፈረንጆ ሀገር ኒፖቲዝም የሚባለው አይነት አካሄድ ሥራ እየመጣ የተወሰኑ የማህበረሰብ ክፍል አካላቶችን፣ የተወሰኑ የፖለቲካ ሙያ ተጫዋች የሆኑ ሰዎችን፣ የተወሰኑ ባለስልጣኖችን እያከበረ ሌባ እየፈጠረ የሄደ አካሄድ ስላመጣ ችግር ፈጠረበት እንጂ በመሰረታዊ ደረጃ ሀገራችን ላይ ለዘመናት የኖረውን ችግር ለመፍታት አቅጣጫ አስቀምጦ ስርዓት ዘርግቶ የሄደ እንደነበረ ያደግ እኮ አጠራጥርማት አሉ።
መልካም። እርሶ ባሏቸው ጭብጦች ውስጥ የሚነሱ ለክርክር የሚጋብዙ ሀሳቦች አሉ፣ ወደ ኋላ እናቆያቸው። ያለ ተጨማሪ ጥያቄ አቶ ክንፉ፣ አቶ መኮንን ቀደም ብሎ በተናገሯቸው ሀሳቦች ላይ
እንግዲህ ያው አሁን አቶ መኮንን በዋና ብለው ያነሱት የብሔር ግንባታ ላይ ነው። ከሀገር ግንባታዎች የብሔር ግንባታ የሚለው ራሱ በጣም ጥያቄ ምልክት ውስጥ ገብቷል። ኢትዮጵያ አሁን ያለችው የኢትዮጵያ ፌዴራል አወቃቀር ብዙዎችን ጥያቄ ውስጥ የከተተ ነው። በኢትዮጵያን ተቃዋሚዎች ብቻ ሳይሆን ሌሎችም አካደሚሻ እንደዚህ ትምህርት በትምህርት ደረጃ የሚያቀርቡ ሰዎች ፌል እንዳደረገ ውድቅ እንደሆነ ነው የሚናገሩት። አሰራሩም ሊሆን ይችላል ወይም ደግሞ ከመጀመሪያውም ጀምሮ ኢትዮጵያ የፌዴራል ስርዓት ወይንም ነው ብሔር ወይንም ዘርን የተመረኮዘ ፌዴራሊዝም አወቃቀሩ ራሱ ጥናት ሳይደረግበትና እንደዚህ የተዋለደና የተሳሰረ ህብረተሰብ ውስጥ ሊፈጥር የሚችለውን ችግር ሳያጠና በመጀመሩ ከፍተኛ ችግር ፈጥሮ እንደነበረ ነው የሚናገሩትም በተግባርም አይተናል። ብዙ ቦታ ብዙ ክልሎች የጎሳ ግጭት እስካሁን አሁን ዶክተር አብይ የመሩ ባሉበት ጊዜም ድረስ በጉጂ እና በሌሎች አካባቢዎች የሚፈጠረው ነገር እናያለን። በሶማሊያ የተፈጠረውን አይተነዋል። እንደዛ አይነት የሰብአዊነት ዲዛስተር በየትም ሀገር ተፈጥሮ አያውቅም እና እነዚህ ያመጣው ራሱ ፌዴራል አወቃቀሩ ነው አሰራሩ ነው። ከሌሎች አገሮች ጥናትን አድርገው ከአፍሪካ አገሮች ውስጥ ብዙ አፍሪካ አገሮች ፌዴራሊዝምን ተግባራዊ ያደረጉ አሉ፣ ሰክሲድ ያደረጉ አሉ፣ ሰክሲድ ያላደረጉም አሉ። የእኛ ግን እንዳልተሳካ የሚናገሩ ምሁራን አሉ በብዛት እና ይህንን ራሱ ጥያቄ ውስጥ የሚከት ስለሆነ ይህ ራሱ አንደኛው ችግር ነው የኢህአዴግ ብዬ ነው የማስበው። እና ይህም ራሱ እንደገና መታየት ያለበት ይመስለኛል በአዲሱ አመራር ኢትዮጵያ በምን አይነት አስተዳደር ያስፈልጋታል የሚለው ፌዴራል አስተዳደር ያስፈልጋታል ወይም ዩኒተሪ አስተዳደር የሚለው ሳይሆን የኢትኒክ ፌዴራሊዝም አሰራሩና አፈጻጸሙ ላይ የመጣው ችግር ለወደፊት እንዳይቀጥል ምን መደረግ አለበት የሚለው ራሱ ትልቅ ጥያቄ ውስጥ የሚከት ስለሆነ ይህም ራሱ አንደኛው የትኩረት ቦታ ነው። አሉላ
መልካም። በጠቅላይ ሚኒስትር አብይ አህመድ አመራር ተጀምሯል የሚባለውን ለውጥ ምንነት አይነተኝነትና የዚህንም ለውጥ ጅማሮ ከመጪው አቅጣጫዎች ወይም ወደፊት ሊወስዱ ቀደም ብላችሁ ሁለታችሁም እንዳላችሁት ብዙዎችን ተጠቃሚ የሚያደርግ የሁሉም የሆነች ኢትዮጵያ ለመመስረት ያስችላል በሚሉ ጉዳዮች ላይ አንዳንድ ነጥቦችን እያነሳን የግራና ቀኝ ሀሳባችሁን እንወስዳለን። የለውጡ ምንነትና የቀደሙ ጥያቄዎችን ምን አይነት አቅጣጫዎች በተከታታይ በሚቀርበው ክርክር የሚሰሙ ድምጾች ናቸው። ለአሁኑ ግን እንግዶችን አቶ መኮንን ካሳንና አቶ ክንፉ አሰፋ ለጊዜያቸው ላመስግን። እግዚአብሔር ይስጥልኝ። አድማጮች፣ ስርጭታችን ሊገባደድ ጥቂት ደቂቃዎች ቀርተዋል። የእናንተ አድማጮቻችን አስተያየት ይቀድምና በመጨረሻ ላይ ሙዚቃም እንደ ሰዓቱ ፍቃድ እናደርጋለን። በ202-205-9942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ጥቂቱን መልሰን እናሰማችሁ።
ይሄ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? በአማራ ክልል በዋግምራ ብሔረሰብ ሰቆጣ ዞን ለአራት ዓመት ያልተፈታ የህዝብ ጥያቄ አለን። የዞኑ ህዝብ ህወሓት ኢህአዴግን በስልጣን ያበቃ ህዝብ ነው። ኢህአዴግ በጣም በድሎታል። ከሰቆጣ ላልበላ ዳሸማ ዓለም ከተማ የተሰራ የጠጠር መንገድ ቢኖርም ከዳሸማ ሰቆጣ 190 ኪሎ ሜትር አስፋልት የተሰራ ያለ መንገድ ቢኖርም ለ24 ዓመት ያክል የሰቆጣ ዞን ህዝብ ከሰቆጣ ላልበላ ዳሸማ ዓለም ከተማ አዲስ አበባ ከባህር ዳር ሰቆጣ አገር አቋራጭ ህዝብ ማመያየሻ አውቶቡስ ይመደብልን ብንጠይቅም የኢህአዴግ መንግስት አልሰማ አለን። ይሄ የአማርኛ ቋንቋ አዘጋጆች ስላካችሁ የአማራ ክልል ባዴን ኃላፊ ጠይቃችሁ በአየር ላይ ብትጠሩልን እላለሁ። ገብረስላሴ ጌታሁን ከሰቆጣ።
ስሜ ዳንኤል ይባላል። መናገር የምፈልገው መልእክቴ በአጠቃላይ ስርነቀል ለውጥ ለሚፈልጉ ኢትዮጵያውያን ማለቴ ነው። በተለያየ ሚዲያ ሰማ ስርነቀል ለውጥ ይላሉ። ኢትዮጵያ ውስጥ ስርነቀል ለውጥ ሊመጣ የሚችለው በጠመንጃ አፈሙዝ ብቻ ነው። ደም ከተፋሰሰ በኋላ ብዙ ወገኖች ካለቁ በኋላ ነው። ከዚያ ውጪ ስርነቀል ለውጥ በፖለቲካ ትግል ሊመጣ አይችልም። አሁን በሚናየው ሁኔታ እውነታ ማንም ሰው የሚያምንበት ነው። አሁን እያየን ያለ ነው ጥገናዊ ለውጥ የሚባሉ ነው። በጣም ጥሩ ነው ጥገናዊ ለውጥ። እኔ በራሴ በደም መፋሰስ የሚመጣ ለውጥ አልደግፈውም። ጥገናዊ ለውጦች ደግሞ እየተደመሩ በጣም አዝጋሚ ናቸው። ወደፊት ስርነቀል ለውጥ ይሆናሉ። ስለዚህ ባካችሁ ስርነቀል ለውጥ አትጠብቁ። ጥገናዊ ለውጥ ነው መጠበቅ ያለብን። ያ ጥገናዊ ለውጥ ደግሞ ተደምሮ ከብዙ ጊዜ በኋላ ስርነቀል ለውጥ ኢትዮጵያ ውስጥ ያመጣል እንጂ በጠመንጃ አፈሙዝ ተደርጎ ሊመጣ የሚችል ስርነቀል ለውጥ የኢትዮጵያ ደክሞታል አይፈልግም። የሚያልቀው ወገናችን ነው። ይህንን ቪኦኤዎች አስተላልፉልኝ። በጣም አመሰግናለሁ።
አስተላልፉልኝ ብለዋል የመጨረሻው አድማጭ። ሌሎቻችንም እናስተላልፋለን አስተያየቶቻችሁ፣ ይልቁንም ደግሞ በቀረቡ ፕሮግራሞች ቢሆን ይበጃል። አሁን የፕሮግራም ማሳሰቢያ።
የኢትዮጵያ ሕዝብ እንደተባለው 100 ሚሊዮን ነው። ይሄ 100 ሚሊዮን በኢኮኖሚ አቅም እየታገዘ ሲመጣ ገቢ ይጨምራል፣ የውጭ ንግድ ይጨምራል። እና ቻገር ከተሳካላትና ወደ ማኑፋክቸሪንግ ከተሸጋገረች የምታስገባው የምታስወጣውም ይጨምራል። ይሄ በሚሆንበት ጊዜ ወደቡን በመጠቀም ብቻ ጅቡቲ ከዚህ ተጠቃሚ ትሆናለች። ኢትዮጵያ ከጅቡቲ የባህር በር ታገኛለች። ትልቅ ጠቀሜታ ነው ይሄ።
የኢትዮጵያና የጅቡቲ ገበያቸውንና ስቴታቸውን ሚቹዋሊ ኮምባይን ካደረጉ ሆምን የሆነ ኢንተርናሽናል ፖለቲካል ኢኮኖሚ መስርተዋል ማለት ነው። ቅድም ዶክተር እንዳሉት ወደ ጦርነት አንገባ፣ ወደ ተለያዩ ኮንፍሊክት ውስጥ ልንገባ አንችልም። እና በእኔ በኩል ትልቅ የሆነ የጋራ ጥቅም አላቸው ጅቡቲና ኢትዮጵያ ብዬ ነው ማለት።
የሰማችሁት የኢትዮጵያ ከጅቡቲ ከሱዳንና ከኬንያ ጋር ያደረገችውን ስምምነት በሚመለከት ከተደረገ ውይይት የተቀነጨበ ነው። ዶክተር ሰይድ ኑሩ በኢትዮጵያ ኢኮኖሚክስ አሶሲዬሽን የማክሮ ኢኮኖሚ ተመራማሪ ናቸው። ዶክተር ኢዮብ ኃይሌ ደግሞ በአዳማ ዩኒቨርሲቲ ቢዝነስ ፋክልቲ ያስተምራሉ። ሙሉ ውይይት ነገ ይቀርባል። ተከታተሉ።
አድማጮች ለምሽቱ ያዝነውን በዚያ በቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌ ነን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ቅዳሜ እንገናኝ። ፋኖ በልጎበዝ ያገር ይጀግና ፋኖ በመልካም ፋኖ ስራት ማለና ፋኖ ተመራመር ያለቱን ታሪክ ፋኖ ይነግሩሃል አበው ቀደም ስለነበር ፋኖ